አምላካችን እግዚአብሔር ከሚነደው እቶን ሰዓት ያድነናል። ትንቢተ ዳንኤል ምዕራፍ 3 ቁጥር 16 በታሳስ ወር ከሚከበሩ አበይት ክብረ በዓላት መካከል አንዱ ታሳስ 19 የሚከበረው የሊቀ መላእክት የቅዱስ ገብርኤል ክብረ በዓል ነው። ቤተ ክርስቲያን እንደምታስተምረን ይህ በዓል መልአኩ ቅዱስ ገብርኤል በትንቢተ ዳንኤል 3 ላይ የተጠቀሱትን 3 ወጣቶችን ከእቶን እሳት ያዳነበት ነው። ዛሬ የነዚህን ወጣቶች ህይወት እንዳስሳለን። በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን ዋናው ማዕከል መደበኛ አገልጋይ የሆኑት ቀሲስ ታደሰን አነጋግረናቸዋል። ለመሆኑ 3 ወጣቶች እነማን ናቸው? ከዚህን ጀምር።
የባቢሎን ንጉስ የነበረው ናቡከደነጾር ወደ ኢየሩሳሌም መጥቶ ኢየሩሳሌምን በመክበብ የተወሰኑ ህዝበ እስራኤልን የማረካቸው ሰዎች ነበሩ። ከነዚህ ሰዎች መካከል እነዚህ 3 ወጣቶች ይገኙበታል። 3 ደቂቅ ማለትም አናንያ፣ አዛሪያ፣ ሚሳኤል ለንጉሱ አማካሪ እንዲሆኑ መስፈርቱን ያሟላሉ በሚል በቤተ መንግስት እንዲኖሩ የተደረጉ ወጣቶች ናቸው። ከዚህ በመቀጠል ማንነታቸውን እንዲረሱ በንጉሱ ትዛዝና አካሄድ ብቻ እንዲመሩ የሚያደርግ ነገሮችን ነው የተሰጣቸው። ከነዚህም የመጀመሪያው ስማቸው እንዲቀየር ነው የተደረገው። አናንያ የተባለው ሲድራቅ እንዲባል፣ ሚሳኤል ሚሳቅ ተብሎ እንዲጠራ፣ አዛሪያ ደግሞ አብድናጎ ተብሎ እንዲጠራ ነው የተደረጉት። ይሄ የሆነበት ምክንያት ቀደም እንዳልነው እምነታቸውን እንዲዘነጉ፣ የፈለጉትን ነገር ማድረግ እንዲችሉ ኃይል እንዲያገኙ የጣመና ያማረ ጾም ጸሎት የሚባል ነገር አገራቸው ያደርጉት የነበረውን ነገር እንዲረሱ ወይም ደግሞ ከህሊናቸው ውስጥ እንዲጠፋ ለማድረግ ነው።
እውነት እንደተባለው እነኚህ 3 ወጣቶች ስማቸው በመቀየሩ ምክንያት ሃይማኖታቸውን ክደው ባህላቸውን ረስተው አገራቸውን ዘንግተው ይሆን?
ስማቸው ቢቀየር ማንነታቸውን እንዲረሱ እንዲዘነጉ ቢደረጉም ሃይማኖታቸውን ግን አልተውም። ማንነታቸውን አልረሱም፣ አገራቸውንም አልተውም፣ አገራቸውንም አልነቀፉም። በሀገራቸው ያሉ ህዝቦች የሚሰቃዩትን ስቃይ አልረሱም። አሁን ደግሞ ስማቸውን ቋንቋቸውን ከቀየሩላቸው በኋላ የላመ የጣመ ምግብ እንዲመገቡ የተመቻቸ ኑሮ እንዲኖሩ በቤተ መንግስት እንዲቆዩ ነው የተደረገው። ምንም ምርኮኞች ቢሆኑም ማለት ስለዚህ በቤተ መንግስት ሲኖሩ ደግሞ የጃንደረቦቹ አለቃ እንዲንከባከባቸው ጥሩ ጥሩ ምግብ እያበላ በጣም ደንድነው ወፍረው ጠንካራ እንዲሆኑ የፈለጉትን ነገር ማድረግ እንዲችሉ ኃይል እንዲያገኙ የጣመና ያማረ ጾም ጸሎት የሚባል ነገር አገራቸው ያደርጉት የነበረውን ነገር እንዲረሱ ይተላለፍላቸው። እነሱ ግን ግዴለህም ለአስር ቀን ያህል ታገሰ ነው። የብላቴኖቹ የንጉሱ መብል የሚበሉት ብላቴኖቹ እነሱ ተመግበው የነበራቸውን ውፍረትና እኛን ደግሞ ከአስር ቀን በኋላ ያለን ውፍረት ከተመለከትክ በኋላ በእውነት አንተ እንደምትፈልገው ካልሆንን፣ አንተ እንደምታስበው ካልተገኘን አንተ ያልከውን እንፈጽማለን። ግን ለአስር ቀን ያህል ይህን የጣመና የጣፈጠ ምግብ ትተህ ጥሬና ውሃ አቅርብልን አሉት። እሱም ተስማምቶ አቀረበላቸው።
የ3 ደቂቅ የእምነት ፈተና በዚህ አላበቃም። አባታችን ኢዮብ እንደተናገረ የሰው ልጅ ህይወቱ ብርቱ ሰልፍ ነው። ይህ ሰልፍ ደግሞ በክርስቲያኖች ላይ እንደሚጸና ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 6 ቁጥር 12 ላይ ሰልፋችሁ ከጨለማ ገዦች ጋርና ከሰማይ በታች ካሉ ከክፉዎች አጋንንት ጋር ነው እንጂ ከስጋዊና ከደማዊ ጋር አይደለምና በማለት ገልጾታል። ቀሲስ ታደሰ ይቀጥላሉ።
ንጉሱ ናቡከደነጾር ቁመቱ 60 ክንድ የሚያክል ወርዱ 6 ክንድ የሆነ የወርቅ ምስል አሰርቶ በባቢሎን አውራጃ በዱራ ሜዳ አቆሞ ይሄንን ያቆመውን የወርቅ ምስል እንዲመረቅ ለሁሉም አዋጅ ነው የተነገረው። አዋጁም እንዲህ የሚል ነው። ናቡከደነጾር ባቆመ ምስል ፊት ቆሙ። በአዋጅ ነጋሪውም እየጮኸ እንዲህ አለ። ወገኖችና አህዛብ በልዩ ልዩ ቋንቋም የምትናገሩ ሆይ፣ የመለከትና የእምቢልታ የመሰንቆና የክራርና የበገናን የዋሽንትና የዘፈንን ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሱ ናቡከደነጾር ላቆመው ለወርቅ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚህ ጊዜ በሚነድ እሳት እቶን ውስጥ ይጣላል ብሎ የተናገረው። ሲድራቅና ሚሳቅ አብድናጎም አልበገራቸው ሳይሰግዱ ቀሩ። ባለመስገዳቸው ለጣዖቱ ባለማረጋቸው ተናደዱ። ስለዚህም ይሄን ነገር ባለመፈጸማቸው በዛን ጊዜ ከለዳውያን ክስን ያቀረቡባቸው ለናቡከደነጾር እንዲህ ብለው ከሰሷቸው። ንጉሥ ሆይ፣ አንተ የመለከትና የእምቢልታ የመሰንቆና የክራር የበገናና የዋሽንት የዘፈን ሁሉ ድምጽ በሰማችሁ ጊዜ ስገዱ ብለ ነበር። እነዚህ ግን ምሳሌ ሆኖ ያልካቸው በባቢሎን አውራጃ የሾምካቸው ሲድራቅና ሚሳቅ አብድናጎ አልሰገዱም፣ ላንተ ትእዛዝ አተገዙም ብሎ ክስ ቀረበባቸው። ይሄን በሰማ ጊዜ ናቡከደነጾር ምንድነው ያደረገው? ተናደደ፣ በጣም ተቆጣ ነው የሚለው። እውነት የምሰማው ነገር እውነት ነው ሆነን ያላችሁ እንታሰግዳችሁ ለምንድን ነው ማሰግዱት? ባትሰግዱ በዚህ በቱን ሰዓት ውስጥ ከታችኋል ብሎ ያስፈራራቸው። በዚህ ሰዓት እነሱ ምን መለሱ? አዎ እኛ አሰግደናል፣ አሁንም አንሰግድም፣ ወደፊትም አንሰግድም። አምላካችን እግዚአብሔርን ረስተን ፈጣሪያችንን ዘንግተን አንተ ላቆምከው ምስል አንሰግድም። ይሄን ባለመስገዳችን አንተ ወዳዘጋጀው የቱን ሰዓት ውስጥ ብከተንም አምላካችን እግዚአብሔር ከሚነደው ከቱን ሰዓት ያድነናል። ኃጢአታችን በስቱ አሉ ቀጠሉና መጀመሪያ እምነታቸው ያድነናል፣ ፍጹም እምነት ነው ይሄ ያድነናል። ግን በደላችን በስቱ ኃጢአታችንን እግዚአብሔር አስቦ ባድነን እንኳን ያሉት ባንድን እንኳን ተቃጥለን እንቅር እንጂ ነደን እንቅር እንጂ አመድን ይሁን እንጂ አንተ ላቆምከው ምስል አንሰግድም። ምንድን ያደረገው ናቡከደነጾር? እጅግ 7 እጥፍ ነው የሚለው፣ 7 እጥፍ እሳቱ እንዲቀጣጠል በጉድጓድ ውስጥ አደረገ ነው አደረገ። ወደዚህ እቶን እሳት ውስጥ እስከ ልብሳቸው ምንም ሳይወልቁ እስከ ጨርቃቸው እስከ ቃቸው አስረው እንዲወረውሯቸው ነው ትእዛዝ የተላለፈው። ያድነናል፣ አሁንም እምነታቸው ተጨመሩ። ሲጨመሩ በእውነት እግዚአብሔርን ከታመኑለት እግዚአብሔርን ካመኑት ሰው ከልቡ ካመነ እግዚአብሔር ከልቡ ከተማለ አይደለም ከዚህ ቅዱስ ዳዊት እንዳለው እግዚአብሔር በወጀብና በአውሎ ንፋስ መካከል መንገድ አለው አለ። እግዚአብሔር በእሳት ውስጥ መንገድ አለው፣ እግዚአብሔር ከእሳት ውስጥም ያወጣል። ግን መንገዱ ብዙ ስለሆነ ለታመነበት ሰው ማለት ነው። ስለዚህ በእውነት ፈጣኑን መልአክ ላከላቸው። መልአኩን የላከላቸው በሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ከሰው ትእዛዝ ይልቅ ከሰው መልእክት ይልቅ ሐዋርያት ለእግዚአብሔር ትእዛዝ ልንታዘዝ ይገባናል እንዳሉ እነዚህ 3 ወጣቶች ለእግዚአብሔር ትእዛዝ ስለተገዙ የናቡከደነጾርን ትእዛዝ ስላላከበሩ የእግዚአብሔርን ትእዛዝ ስለፈጸሙ መልአኩን ላከላቸው። በዛ እሳት ውስጥ አራተኛ ሰው ታየ ነው የሚለው። ያሚንቦገቦገው እሳት ውሃ ሆነ። ሽርሽር በውሃ ውስጥ ይንጎራደዱ ጀመር፣ ምንም ሳይነካቸው። ይልቁንም መልአኩ ከመምጣቱ በፊት ገፍትረው የሚያስገቧቸው ሰዎች ነበልባሉ አቃጥሎ ገሏቸዋል። ለጊዜው ነው እንጂ እኛን ወደ መከራ የሚልኩ እግዚአብሔርን የሚያስረሱ ሰዎች ከኛ ይልቅ እነሱ ናቸው እግዚአብሔር የሚቀጣቸው። ቀጣቸው እግዚአብሔር እነሱ። እነዛ ሳት ውስጥ ናቸው፣ ጨማሪዎቹ ናቸው። የሚያንቦገቡት ወላፈኑ አቃጥሎ ገደላቸው ነው የሚለው። ናቡከደነጾር ግን በመስኮት ውስጥ ሆኖ እያንዳንዱን ነገር ይከታተል ነበር ይላል። አናንያ፣ አዛሪያ፣ ሚሳኤል በቤተ መንግስቱ ውስጥ ሆነው ይጾሙት ይጸልዩት የነበረውንም ጸሎት አላቆሙም። አሁን
በትንቢተ ዳንኤል ምዕራፍ 3 ከቁጥር 52 እስከ 90 ያለውን ጸሎት ሶስቱ ወጣቶች ወደ እቶን እሳት ሲጣሉ እየጸለዩ ነው የገቡት። ሰው እሳት ውስጥም ሆኖ ይጸልያል። እግዚአብሔርን መከታ አደረገ ስላልካሉ ታልካላቸው ስለታመኑበት እሳቱን ወደ ውሃ ቀየረላቸው፣ እሳቱን ውሃ አረገላቸው። አራተኛ ሰው ቅዱስ ገብርኤልን ላከላቸው። ሶስቱንም ተመልክቶ ሰዎች ደነገጡ። እሱም ደነገጠ። ምንድነው የማየው አለ። ምንድነው የምመለከተው? ምንድነው የማየው? እንደውም አራተኛው አለ አንደበቱን ጸፍቶ ያናገረው የሰማይ መልአክ ይመስላል አራተኛው ሰው ብሎ ራሱን አወቀር ተገረመ። እንግዲህ ከዛ ሰዓት ውስጥ አወጣቸው፣ ጥያቄ ጠየቃቸው። በእውነት በቃል የተናገሩትን በተግባር ስለፈጸሙ የተናገሩትንም እግዚአብሔር ስላደረገላቸው ናቡከደነጾርም ወደ ራሱ ሊና ተመልሶ እግዚአብሔርን እንዲያውቀው አምላካቸው ምን ያህል ገናና እንደሆነ ኃያል እንደሆነ እንዲረዳ ንጉሱንም ህዝቡንም ለማስተማር በክተዋል።
በመጨረሻም የነኚህ ወጣቶች ህይወት እኛን ምን ያስተምረናል ስንል ጠይቀናቸው ነበር።
እነዚህ ሶስት ወጣቶች አይ ግደለም አሁን ያለነው በባዕድ አገር ነው፣ ስለዚህ በባዕድ አገር ለመጾም አይስማማም አይመችም፣ ስለዚህ የማንዘርቅበትን ጾም መጀመር የለብንም አላሉ። የእግዚአብሔር ስም እንኳን በማይታወቅበት እግዚአብሔር ራሱ መኖሩ የማይታወቅበት አምላክ መሆኑ የማይታወቅበት በዛ ሀገር ውስጥ እንኳን ጾም ጸሎቱን አረሱ፣ እግዚአብሔርን ከማሰብ ወደ ኋላ አላሉ። ስለዚህ ዛሬ በማንኛውም ደረጃ በማንኛውም ቦታ በማንኛውም ስፍራ በማንኛውም የሥራ ዘርፍ በማንኛውም የትምህርት ዘርፍ ሆነንም እግዚአብሔርን ማሰብ እንዳለብን በጾም በጸሎት እግዚአብሔርን መጠየቅ እንዳለብን ከነዚህ ወጣቶች እንማራለን ማለት ነው።
የተወደዳችሁ ክርስቲያኖች በዚህ ፕሮግራም ባጭሩ ህይወታቸውን ዳሰስነው። እነዚህ ወጣቶች እንዲህ ላለ የእምነት ጽናት በአንድ ቀን ጀምበር አልበቁም። ነገር ግን ከወላጆቻቸው ወይም ካሳደጊዎቻቸው ያገኙት በተግባርና በእውቀት አምልኮተ እግዚአብሔርን የመፈጸም ትምህርት እንደሆነ የታወቀ ነው። ታዲያ ዛሬ በትውልዱ መካከል እየተፈጠረ ያለውን ያስተዳደግ በተለይም በመግባርና በሃይማኖት የመቅረጽ ችግር እንዴት እንቅረፈው? አምላከ ቅዱሳን ቅዱስ እግዚአብሔር የሳምንት ሰዎች ይበልንና እንነጋገርበታለን። ወስብሐት ለእግዚአብሔር።
Hare Krishna.